ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን መጽሐፍ ትረካ ክፍል 7 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ዋ ሰደቃና መውሊድ ከበተክቻን መቆም አብሩም ወደ መስጊድ እንዴት የምን ጽዋጽዋ ግፍ የተሰራበት የተበደለ ሰው ጣላቱን ኮዳጅ መለየት ታቃተው አረም ያበቀለ በቁም ሞተ ነው በጅምላም ቆቆመ እንዳው ዝም ብሎ ተነቁሎ ይሰቀላል በውያኖች እጅ በግፍ ተንጠልጥሎ ያንን የትግራይ ህዝብ ያጥንታችን ፍላጭ ስጋችን ግማሽ የታሪካችንን ስር ከነፍሰ በላዎች ወያኔታትና ደጋፎች ጋራ ምንም ሳናጣምር ወይንን ከመረጡት ለከርሳቸው ብሎ ዝሪያ በከበቡት ለብጣቂ ስልጣን በሚያነፈንፉት ትግሬውኑ ኦሮሞ ሲዳማም አድያ ሀደሬ ቤንሻንጉል አማራና ኛ ካፋራና ራያ ሌላም ጭምር ወግዱን ባላቸው ከልባችን አላንዳች ጥርጥ ለህዝቡም አንድነት ለሀገራችን ጥቅም አንተንፍስባቸው በእነሱ ላይ እናድ እነሱ ያመኑበት የወገኑት ሰይጣን ሲፈሻ አቃጥል ሲያጨሰን እንደጣን ከልሎ ሲጥለን ደም እንደዋ ሲያፈስ ምን አገባን ብለው ከኛ ካሉ መላ የምን አብሮ መብላት አንድ ላይ መጠጣት አልፎ መተዛዘን ለዚህ ለሚያልፍ ቀን ከህዝብ ካገሩ ካልቻሉ ሞት ነገን ለሚፈርስ የበሰበሰን ገዥ ወደው ከመረጡ በተገደን ቁጥር በድሩ አስተካከው ለቀብር አይምጡ። እኛ ስንመጣ በተዘዋሪ ድጋፍ እየሰጡ ዱላ ያቀበሉ እነሱስ ከገዳይ በምን ይሻላሉ? በምን ይለያሉ? ያንድ ስጋ ቁራጭ ካልሆን ወገናቸው ስቃይል ቂጣችን ካልከነከናቸው አንይ ዳምጡብን ትፋሽ አንጣቸው እንዴት ናችሁ? ይብቃ ይቅር ማላዘው እፋን በልባቸው እንደው ይታፈን። ዝምታም ቦምብ ነው ከተጠቀምንበት ወቅት በሰዓቱ ጭጭን በላቸው አንተም ፍስ ከነሱ ታፍኖ ይሙት። እንዴት ናችሁ ሲሉን ሰላምታ እንንሳቸው አይተን እንዳላየ እንቀርቀራቸው። እንዴት ናችሁ ብሎ ምንድነው ሰላምታ የቆሙባት ምድር በግፍ ደምጨቂታ። እንዴት ታደራችሁ ይያሉ መጨነቅ ያመኑበት መንግስት ቀርጥፎ እየበላ ሲልክ ከመቀመቅ። ጨው ለራስ ስትጣፍጥ ድንጋይ ነው ተብለ ወዲያ እንዳትጣል ለብዙ ዘመናት ቁም ነገር ያዘለው ያአባ አባባል አሁን በወያኔ ሰዓት አሁን ተቀይሮ ቤት ይሰራበታል ድንጋይ ነው በማለት አይጥሉ ሞሩሩ። ስለዚህ በእኛ ላይ አላወን መስሏቸው ጎጆ እየቀለሱ የምን መጃጃል ነው ዙሪያ ክብ ሰርቶ አብሮ መቋደሱ። አረ እንዴት የምን ጽዋ ጽዋ ሰርቃና ሙሊድ ተቤተክሳን መቆም አብሮ ወደ መስጊድ የምን አብሮ መብላት አንድ ላይ መጠጣት አልፎ መተዛዘን ለዚህ ለሚያልፍ ቀን ከህዝብ ካገሩ ካልቻሉ ሞት የምን ጽዋስ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት
ክፍል 7
መኢሶንና ኢሃፓ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱን ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢሃፓንም ትክክለኛና ተጨባጭ ነው ብለን በምናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢሃፓም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ። ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ፣ በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት
ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጥባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም 1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በእነሱ አመለካከት ውጭ አገር ያሉ ጓደኞቻቸው መጥሄት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ አገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች ኃይሌ ፊዳ ውጭ አገር ብዙ በመቆየታቸው ከአገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት ኃይሌ ፊዳ በ1962 ዓመተ ምህረት ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቱ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋለጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ህዝቡ አይወደውም በሚል ማገዳቸው ሲታይ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይሌ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይሌ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ አጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው፣ ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብዕር ስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን እድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልዩ ልዩ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመራ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ፣ ሌሎችም 1963 ዓ.ም ተብረት የክፍለ ሀገራዊነት አቋም ተጻረው ቆሞ የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ የቀድሞ መሪዎች ግን ፓቋማቸው ጸኑ። በመጨረሻም የብዙሃኑ ድምጽ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ ሀገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግለት የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ ሁለት ደግሞ ከአሜሪካ አንድሪያስ እሸቴ ከክፍለ ሀገራዊነትን አንብሮ ደግፎ መስፍን አብቱ ደግሞ የዚያ ተቃራሪ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይለፊዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደ ተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምጽን በደንብ የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩአቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴ ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶችን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይለ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ መመስረት፣ ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይለ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት በመንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት ኃይለ ፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። ኃይለ ፊዳ በዓለም አቀፍ ጥያቄ ላይ ከጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን ይህ የሆነው በ1961 ዓ.ም ተመረጥ የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ጠለቅ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህም ሳይውቁ የኢሃፓንና የመይሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የምስጥር ግንኙነቶች ቀጠሉ። ግን ፍሬዲስ ነበሩ። ይበንዲን እንዳለ ኢትዮጵያ ውስጥ የነበሩ ታጋዮች ውጭ ሀገር የነበሩ ጓደኞቻቸውን አልጄሪያ፣ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከሚመስሉ ከቀደምት ኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር። በ1964 ዓ.ም ውስጥ ኃይለ ፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስታወቃቸው። እነሱም በመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጪ እንደሆነ በመግለጽ እንብታቸውን አስታወቁ። የናይል ፊዳ ቡድን ያባ ከመመስረቱ በፊት በቅርቡ እንደዚያ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል። በ1964 ዓ.ም ያባ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም ነደፈ። በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ። ከነዚህ ውስጥ ብራነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል። የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ። የኢትዮጵያ ህዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ። በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡም የብዙሃኑ ድምጽ ሳይገኝ በመቅረቱ ውድቅ ሆነ። ያም ሆኖ ጉባኤው ከላሽዋ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ። ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እቅድ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ። እንደ ኢአድ ሆኖ ኢሃፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ። የፍልስጤሙ አልፋታህ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ። በዚያን ጊዜ ኢሃድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የነ ኃይለ ፊዳን ቡድን ይበልጥ እንዲቀርብ ገፋው። የነ ኃይለ ፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው። ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለናይል ፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ። እነዚያኞቹም የኢሃድ ወገኖች በጣም ተናደዱ። እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር እና ኃይለ ፊዳ ላይ ያላቸውን አቋም አከረሩ። በውጭ አገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ። እና ኃይለ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢሃፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት። በግራና በቀኝ ጽሑፎች መብረር ጀመሩ። በዚያን ጊዜ ይጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ። ልዩነቱ እየሰፋ መጣ። የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ። የኢሃፓን መስመር የደገፉ ማህበራት አብዮቱን ይበል ይበል ሲሉና ለሰራተኞች የግንባር ቀደም ሚና ሲሰጡ፣ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ ቆየት ብለው ደግሞ በኑስ ከበርቲው የተመረረ ህዝባዊ ንቅናቄ ነው አሉ። የአማራር ሚናን በሚመረከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ በኃይለ ፊዳ በኩል በኑስ ከበርቲው የተመረረ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸውን ንቀቴታ የሚገልጽ ነበር። በመሰረቱም ፍራታቸው እውነት ነበረው። የኃይለ ፊዳ ቡድን የእንዳልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መቀጠል እንችላለን በማለት በይፋ ተከራከሩ። በመቀጠል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለኃይለ ጽንፋዊነት ሲሆን ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ድርቅ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገስ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ ኃይለ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለደርግ አስተላለፉ። ኢትዮጵያ ውስጥ ክፍፍሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከኃይለ ፊዳ ቡድን ጋር የተሳሰሩት የቅርብ ግንኙነት ነበራቸው። በኃይለ ፊዳ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይህ ዝምድና ኃይለ ፊዳና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከኃላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም ተመረጠ። በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከኢሃፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስር ነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይለ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይለ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምጽ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ኢሃፓ የኃይለ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ኢሃፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለውይይቱ ወሬ ስለወጣ ንግግሩን አቋረጠ ይላል። ኢሃፓ ተቃዋሚ፣ መኢሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መኢሶን ምንም እንኳን የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓመተ ምህረት ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓመተ ምህረት ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመኢሶን መሪዎች ይበልጥ የታወቀው ኃይለ ፊዳ ከፍቅሬ መረድ፣ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ ሀገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን ከሞስኮ ደግሞ ንግስት አዳንና ባሏ ደስታ ታደሰ ነበሩ። የደስታ ወንድም ዳንኤል ታደሰም የመኢሶን ማዕከላዊ ኮሚቴ አባል ነበር። መኢሶን ምንም እንኳን ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠውም እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይሌ ፊዳ ተራማጅ ቤተመጻሕፍት በብዙ ሺ የሚቆጠር መጻሕፍት በነጻ ልካለች። ቤተመጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደሚባለው ኃይሌ ፊዳ ነበር በመመስረት ላይ የነበረውን ሚሊሻ ለማስታጠቅ ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100 ሺህ ጠመንጃዎች ለማቅረብ ስትስማማ 10 ሺውን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጽ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር። ከዚያ ይልቅ በቅድሚያ ህዝቡን ማንቃት ማደራጀትና ማስታጠቅ ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን፣ ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ ሀገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገግ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይሌ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመጭ ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች ባንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን በአጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረከቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከደርግ መኮንኖች ጋር ግጭት ቢፈጠር ክሬምሊን ከጀርባዬ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ በአቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ መይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊድህ አባሎች የመይሶንን አባሎች የሰደድ ስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። መይሶን የፈለገውን ያህል አሌ ብሎ ይከራከር፣ ለወታደራዊ አገዛዝ መቀጠል የቆመ እንደነበር የማይታበል ነው። አቋሙ አደርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። ሜሶን ኢሃፓ ላይ የሚፈጸመው ግፍ እንዲፋፋም በመጮህ በዋናው አና ከተሞች ገንኖ የነበረውን ተቃውሞ ለማስወገድና የራሱን ጥቅት በስራ ላይ ለማዋል ንጻ መስክ እንዲያገኝና በተማሪዎች በመሁራንና በሰራተኞች ወዘተ ላይ የበላይነቱን ለመጫን እንዲያስችለው ነበር ምኞቱ። 1968 ዓመተ ምህረት ላይ እኒህ ክፍሎች ተማሪዎች ሙራንና ሰራተኞች ወዘተ ከመይሶን ይልቅ ይበልጥ የሚደግፉት ያፓን እንደነበር ግልጽ ነበርና ያፓ በበጓይን ይመለከታል ተብሎ የማይጠረጠረው የአፍሪካ ኮንፊደንሻል እንዳስቀመጠው የደርግ ድክመቶች በራሱና በመይሶን ላይ ጥላቻ እንዲታከል ማድረጋቸው ብቻ ሳይሆን ደርግ ተወግዶ ወዲያውኑ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ኢሃፓ ድጋፍ እንዲጨምርለት አስደርገዋል። ለብዙዎቹ ይህ ጊዜያዊ ህዝባዊ መንግስት ሐሳብ ጥሩ ሐሳብ ሲመስላቸው እጅግ ተወዳጅም የሆነውን አብዮት ለመንከባከብ አማራጭ የሌለው መንገድ ሆኖ ሊታያቸው ጀምሯል። በኢሃፓና በመይሶን መካከል ያለው ትግል ያለምንም ጥርጥር ይበልጥ ድጋፍ ላለው ለኢሃፓ በተመቸ መንገድ ካልተፈታና ቢያንስ ይረቱ በሆነ መንገድ ስልጣን ላይ ካልወጣ አብዮቱ ራሱ አደጋ ላይ እንደሚወድቅ ብዙዎቹ ይስማቸዋል። መይሶን ኢሃፓ የበለጠ ድጋፍ እንደነበረው በማወቅ ይህን ለመለወጥ አይነተኛው መንገድ ኢሃፓን ማስወገድ ነው ብሎ ወሰነ። እንደዚያ አይነቱ ሂደት የራሱ መጥፋት የሚከተልበትን መንገድ እንደከፈተ አላስተዋለውም ነበር። መይሶን በደርጉ ሰደድና በሌሎች ትናንሽ ቡድኖች የተመሰረተው የህብረት ግንባር ለእኩልነት ዋስትና የሚሰጥ አልነበረም። መይሶን ከደርግና ከፖሊሲዎቹ ጋር ራሱን ሙሉ በሙሉ ማዛመዱ ከጸረ ደርግ ኃይሎች ጥላቻን እንዲያተርፍ ነው ያደረገው። ሽብሩ ሲጀመርና ለዚህም መይሶን ግንባር ቀደም ሆኖ ሲመጣ እንዲያውም ቁጥሩ የጨመረ ህዝብን ጥላቻ አካበተ። በአሁኑ ጊዜ በኢትዮጵያ ውስጥ የቀይ ሽብር ሰለባ ሆነው የወደቁባቸው ቤተሰቦች፣ እስር ቤቶች ውስጥ የሚንገላቱት እስረኞች ዘመዶችና ይህን መንግስት የሚጠሉ ሁሉ መይሶንን እንደ ባንዳ ወይም እንደ ከሃዲ ይመለከቱታል። መይሶንና ሰደድ በተጋጩ ጊዜ የመይሶኑ ሊቀመንበር ከበደ መንገሻ እነ መንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ሲፈልግ ኃይለፊዳ ግን የተሳሳተ ፖሊሲ ነው በሚል ብዙሃኑን አሳመነ። ታዲያ መይሶን ነገ ዛሬ ሲል ሰደድ አፈፍ ብሎ የመይሶን አባሎችንና መሪዎችን መምታት ጀመረ። ስየል በመፈጸም ስመጥሩ የሆነው የመይሶን መሪ አብዱላሂ ዩሱፍ በጥይት ሲወድቅ በመንግስት ሬዲዮ ኢሃፓ እንደገደለው ተደርጎ ቀረበ። ለመይሶን አድራጊዎቹ ሰደዶች መሆናቸው አልጠፋቸውም። ሁኔታውን ለመገምገም አስቸኳይ ስብሰባዎች ተደረጉ። እንዲህ አይነቱም የአዲስ አበባው ፍሉሃ ሆቴል ውስጥ በተደረገ አንድ የአመራር ስብሰባ ላይ አንድ የአመራር አባል እንዳስጠነቀቀው ምንም እንኳ የኢሃፓም ህቡዕ ዓለም ውስጥ በመኖሩ አደጋ የሚያመጣ ቢሆንም በህቡዕ ለመንቀሳቀስ ተወሰነ። መይሶን የህቡዕ አውታራት ስላልነበሩት በደርግ በቀላሉ ሊፈታ ሲችል ከበላይ አመራሮች ሁለት ብቻ ነገደ በወቅቱ ውጭ አገር የነበረና አንዳርጋቸው ማምለጥ የቻለ ነበሩ የተረፉት። የማይሶን ጥንካሬ የማይጨበጥ ራእይ እንደነበር አባላቱና የተረፉት መሪዎቹ ደርግና ሰደድን ለመቀላቀል ያደረጉት ሩጫ ያረጋግጣል። መይሶን ኢሃፓን ደመኛው አድርጎ እንደሚመለከተው ሁሉ በኢሃፓም በኩል ያው ነበር። ኢሃፓ በተጨማሪ በበኩሉ ያሰማው የነበረው ያለ መይሶን ድጋፍና ምክር ደርግ ለጥቃት ግብስ ሊሆን ይችል እንደነበር ነው። ኢሃፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ልሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢሃፓን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ኢሃፓ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢሃፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢሃፓ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ የጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ኢሃፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሃፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሃፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሃፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሃወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከህወ መዋቅሮችና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪም በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሃፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሃፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢሃፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢሃፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማዕገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭላዎች ሊሆኑ የቻሉት ማለት ይቻላል። ኢሃፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች፣ በወሎና በሐረርጌ ነበር። የኢሃፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢሃፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች ባህዲያዎች በትግሬዎች ዘንድ ባንሳራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋነ ባህርርጌ አለ ሊባል የማይችል ተወዳጅነቱ ኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፈን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለይሃፋ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ይሃፋ ሉናውን ጋር ያደረገው ናሴ 26 ቀን 1967 ዓ.ም ተመረጠ ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ኮትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢሃፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም ተመረጠ የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲ አልዩትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢሃፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢሃፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊ መንግስት ድክመት ከተከተ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ ለጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች ቡድኖች ህዝባውያን ድርጅቶች ኢሰማ ዲሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች በመምህራን ማህበር በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት አብዮቱን ያካሄዱትን መከተሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት መሰረታዊያን ዲሞክራሲያዊ መብቶችን ማወቅ እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ የእምነት የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3 ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4 የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁንኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5 ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6 የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7 ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢሃፓን ሲደግፍም እነዚህ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መኢሶንና ኢሃፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳን ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛው ነገር ቀረጣጥፈውና እስከታቻለ ድረስ አሳንሰው በሊጣው ለማየት ለሚፈልጉ የአፋቋሞች ለድርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ያባ ለብሔር ትግሎች ያለው ድጋ ናቸው ማለት ይቻላል። ያባ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነካው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ያባ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚ ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያባ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊሲው በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ያባ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አስተካክነት ያፋን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ያባ ኢሳማና ሌሎቹ ከያባ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመይሶን ወገን 3 ትናንሽ ድርጅቶችም ነበሩ።
ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ የሀገሬ